ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች መጽሐፍ ትረካ የአይናውጣውን ደራሲ መዝገብ እንመረምራለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ሙሉጌታ ተስፋ ኪሮስ የተባለው የስባት ነጋማች 40,000 ካሬ ሜትር መሬት ከአዲስ አበባ አስተዳደር ላይ በጣም አነስተኛ በሆነ ገንዘብ ገዝቷል ተብሎ ዝርፊያ በማካሄዱ የወያኔ የጸረ ሙስና ኮሚሽን ኢላማ ሆኖ በመመርመር ላይ መሆኑን ኢንዲያን ኦሽን ኒውስ ሌተር የተባለው ሳምንታዊ ጋዜጣ አትቷል። ሙሉጌታ ዓለም ሰገድ ከደርግ መውደቅ በኋላ የስባት ነጋን የእህት ልጅ ያገባ ሲሆን የስባትና የሌሎች የወያኔ ባለሥልጣኖች የጥቅም ተካፋይ በመሆኑ በእነሱ ትብብርና እርዳታ በርካታ የንግድ ተቋሞችና ኩባንያዎችን ያቋቋመ መሆኑ ይታወቃል። ኢዛና የጨው ኩባንያ፣ ነጻነት ሪል ስቴት፣ አዲስ ተስፋ ሪል ስቴት፣ ኤስኤንቢ ሪል ስቴት እና ሙለር ሪል ስቴት የሚባሉ ኩባንያዎች ባለቤት እንደሆነም ይነገራል። የስባት ነጋ ልጅ ተከስተ ስባት ከሙሉጌታ ጋር በቅርብ የሚሰራ ሲሆን በርካታ የሙስና ተግባራትን መፈጸማቸው ተደርሶበታል ተብሏል። በተያያዘ ዜና በአዲስ አበባ የመንገድ ትራንስፖርት ውስጥ በ457 ብር የወር ደሞዝ ይሰራ የነበረውና በአጭር ጊዜ ውስጥ ቢሊዮነር የሆነው ጌመኮን ወይም የገምሹ በየነ የመንገድ ኮንስትራክሽን ኩባንያና የአሊሊ የዓለም አቀፍ ሆቴል ባለቤት የሆነው ገምሹ በየነ በነሐሴ 6 ቀን 2009 ወደ አሜሪካ ለማምለጥ የቻለ መሆኑን ኢንዲያን ኦሽን ኒውስ ሌተር አጋልጧል። ገምሹ በየነ መጀመሪያ ወደ ዋሽንግተን ሄዶ ከዚያ በኋላ ልጁን ለመጠየቅ በሚል ሽፋን ስፕሪንግፊልድ ወደ ተባለው ማሳቹሴትስ ግዛት ውስጥ ወደሚገኘው ከተማ የሄደ መሆኑን ጋዜጣው ዘርዝሯል። የገምሹ በየነ ንብረት በሙስና ኮሚሽኑ ጥያቄ በቁጥጥር ስር እንዲውል የተደረገ ሲሆን አለ ባለስልጣኖች ትብብር ገምሹ ወደ ውጭ ሊወጣ እንደማይችልም ተነግሯል። የበርካታ ንብረቶች ባለቤት የተባለው ገምሹ ከ457 ብር ደሞዝ በምንም አይነት መንገድ በአጭር ጊዜ ውስጥ ቢሊዮነር ሊሆን እንደማይችል የሚገልጹ ወገኖች ሀብቱ በስሙ ይሁን እንጂ ቁንጮ የሆኑት የወያኔ ባለስልጣኖች የዘረፉት የአገሪቱ ንብረት መሆኑን ይገልጻሉ። በሶማሌ ክልል የወያኔ ባለስልጣኖች ያቋቋሙት የልዩ ፖሊስ ኃይል በህዝብ ላይ እያደረሰ ያለውን በደል በመቃወም በሐረር በተለያዩ ከተሞች የተቃውሞ ሰልፎች ተካሂደዋል። በጉርሱም የወረዳ አስተዳዳሪው በዚሁ አረመኔ ኃይል በመገደሉ ምክንያት ነዋሪው በነቂስ አደባባይ ወጥቶ ተቃውሞውን አሰምቷል። በደደር በርካታ ነዋሪ በዋና ዋና መንገዶች በመዘዋወር የወያኔ አገዛዝ ባለስልጣኖችን ሲያወግዙ መዋላቸውን ከቦታው የተገኘው መረጃ ያስረዳል። ሲሰሙ ከነበሩ መፈክሮች መካከል ኦህዴድ እያስፈጀን ነው፣ ለማ መገርሳ ለፍርድ ይቅረብ፣ የወያኔ አገዛዝ ተወግዶ የህዝብ መንግስት ይቋቋም የሚሉ ይገኙባቸዋል። በአወዳይ ከተማም ከፍተኛ ውጥረት መኖሩን መረጃዎች የሚጠቁሙ ሲሆን ከቆቦ ወደ ምስራቅ የሚወስደው መንገድ የተዘጋ መሆኑንም ምንጮች ጠቅሰዋል። ስደተኞች ወደ አገር እንዳይገቡ ለመከላከል የኖርዌይ መንግስት ጀምሮት የነበረው የፌስቡክ ቅስቀሳ የተቋረጠ መሆኑ ታወቀ። በመንግስት ደረጃ ተጀምሮ የነበረው ቅስቀሳ በኖርዌይ የፖለቲካ ጥገኝነት የማግኘቱ ዕድል የመነመነ መሆኑን በመግለጽ አገር እንዳይገቡ የሚያስጠነቅቅ ሲሆን ከፍተኛ ተቃውሞ ስለደረሰበትና ዘረኞች በስደተኞች ላይ ዘለፋና ስድብ ለማካሄድ መድረክ ሆኖ በመገኘቱ እንዲዘጋ የተወሰነ መሆኑ ታውቋል። የፌስቡኩ ቅስቀሳ ምን ውጤት እንዳስገኘ የታወቀ ነገር የለም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የደቡብ አፍሪካ የቀድሞ ፕሬዝዳንት ጋሌማ ሞትላንቴ የአፍሪካ ብሔራዊ ኮንግረስ የተባለው የደቡብ አፍሪካ ገዢ ፓርቲ በሚቀጥለው 2 ዓመት ጊዜ በሚካሄደው ምርጫ ባይመረጥ ፓርቲው ራሱን ለማጥራት ጥሩ ሁኔታ ይፈጥርለታል ብለዋል። ፓርቲው በሙስና የተበከለ ስለሆነ ራሱን ለማጽዳት የግድ መሸነፍ ይኖርበታልም ብለዋል። የአፍሪካ ብሔራዊ ኮንግረስ ነባር አባል የሆኑትና ከ2002 እስከ 2003 ዓ.ም አገሪቱ ፕሬዚደንት ሆነው ያገለገሉት ሚስተር ሞትላንቴ በፓርቲው ላይ እምነት እያጡ ከመጡት አንጋፋ የፓርቲው አባላት መካከል አንደኛው ናቸው። የአፓርታይድ አገዛዝ ከተወገደ ከ1985 ዓ.ም ጀምሮ በተደረጉ ብሔራዊ ምርጫዎች ከ60 ከመቶ በላይ የሆነ ድምፅ በማግኘት ፓርቲው በስልጣን ላይ የነበረ ሲሆን ከፍተኛ ባለሥልጣኖች ሙስና ውስጥ በመዘፈቃቸው ምክንያት ከሕዝብ እየተገነጠለ የመጣ መሆኑም ታውቋል። ይሁን እንጂ በቅርቡ በዋና ከተማው በጆሃንስበርግ እና በሌሎች ትላልቅ ከተሞች በተደረጉ የአካባቢ ምርጫዎች ስልጣኑን የተነጠቀ ሲሆን ከሁለት ዓመት በኋላ የሚካሄደው ምርጫ ሊሸነፍ ይችላል የሚል ግምትም ተወስዷል። የአሁኑ የአገሪቱ ፕሬዚዳንት ጃኮብ ዙማ ለስምንት ጊዜ ያህል ከስልጣን እንዲወገዱ በፓርላማው የተደረገው ሙከራ ውድቅ የተደረገ መሆኑም ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ጨፍሩብን እንጂ እንዴ! አረ ጨፍሩብን! የስንቷን አትፈርሶ ሆዱ ተበድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴው የአፋር ሀዲያ የሙርሲ ሶማሌው የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የሕዝባችን ደም እየጨለጣችሁ እኔ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲል በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ሕፃናት ወጣቱ ደግሞ አዛውንቱ ወያኔ ከመባል አምላክ ይጠብቀህ ሆኗል ምርቃቱ። ጨፍሩብን! አረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካኒስ ሚዝና ሞሶሎኒ ሂትለር አኳያችሁ የለም። ሰው እንደ ቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣይ ስታሽቀነጥሩ ሞትንም ተላመን ሬሳንም መቁጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ እኛን አለቅሳለን። እናንተ ጨፍሩ፣ ግድ የለም ጨፍሩ። ደረብረብ አርጋችሁ የሕዝባችን እንደም እየጨለጣችሁ እኛስ ከምናውቀው በኢትዮጵያዊ ወግ በኢትዮጵያዊ ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል። ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይሄዳል ልዝን። ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን። ምናችሁ ተጎዳ? እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው ብድር ያስከፍላል ለበላችሁት ነፍሳት ማወራረድ አለ አልያም ማጣጣት። የኛን ንጹሃን ደም በእናንተ የፈሰሰው በአራቱም ማዕዘን ምድሯን ያለበሰው አዎ የምታጣጡበት ዋጋ ክፍያ አለው። እዲያ እናንተን አርገን ቀንና ሰዓቱ ተገጣጥሞ ሲገኝ የሕዝባችንን ደም የምታጸዱበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልዩ አበሳ። ከአልኮል በበለጠ በደም የሰከረ መች ይገላገላል ነፍሱን ካልገበረ? በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክራ እናንተና አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና ጫፋውሮቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልሱት እናማ ወኛና ለክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነምንጣት ሹምባሽ ካራ ቢኔሬዎች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ እናንተ በፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣዝ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አዎ ጨፍሩ
ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰርግና ምላሽ ነው ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመጣት ደም ግብሩን አሁንም ጠጥቶ ለሆዴ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር ዕድሜ ከተሰላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር ባባት ወይንም ያባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አቧድ ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ሕዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ከፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአይንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይላ ሊያይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበስ ከሆነም ያገሳ ሳይመረው ከቀረ ብሶበት ከኮሶ ጥሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትም ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ ድሮ የወገኑን ሥጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ጣራ እስኪነቃነቅ ሕዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልዬም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን እንደፍረው ያሸነፉት ፈንደቅ ብብሉን ዛሬም ያስቀጠሉት በነሱ ተገለው አሁን የሚሰውት ሰማታቱ ሞተው በደም የሚዋጁት ያፈሩ አፈር ሆነው በመስክ የሚተክሉት ውሁ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስውባት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
የአይናውጣው ደራሲ መዝገብ ሌኒን በቸርነቱ ስለተራቀቀው እስያና ወደ ኋላ ስለቀረው አውሮፓ ጽፎ ነበር። ስለጨለማ አህጉር ስለ አፍሪካም ኋላ ቀርነት ምንም ጥርጣሬ አልነበረውም። ከዚያ ሁሉ የጎሳ ጦርነትና መልሶ ወደ ኋላ ቀርነት ካወረደን ከዚያ ቅኝ ግዛት ከተሰኘ ታላቅ እርግማን በኋላ የአፍሪካን ታላቅ የፋና ወጊነትና የስልጣኔ ጊዜያት ማን ያስታውሳል? በግልጽ እንደሚታወቀው ልክ በምሳሌ ውስጥ እንዳለችው ከእናቷ ቀሚስ ስር እንደተደበቀችው ጦጣ እንግዳ የሆኑ ምሳሌያዊ አነጋገሮች ናቸው ያሉን። እኛም ኢትዮጵያውያን ከእንዲህ አይነቱ ገጽታ ጀርባ መደበቅ እንወዳለን። ኢትዮጵያ ለረጅም ዓመታት በቀኝ ግዛት አልተያዘችም ነበር። ስለሆነም ለኋላ ቀርነቷ መጠየቅ ያለባት አካል ካለ ራሷው ናት። ኃላፊነቱም የፊውዳል ጌቶቹ የጨቃ ግንብ ቤት በር ላይ ሲደርስ ይቆማል። በንፉግነት ሲፈጁት ከኖሩት ጥሬ ሥጋ አጠገብ የማያባሩት የፊውዳል ጦርነቶች በርካታ የመኖሪያ አካባቢዎችን ለጅምላ ጥፋት ዳርገዋል። የከተሞች እድገት ቀጭጮ፣ የጦር ሰራዊት ካምፕና ሰፈራዎች ግን እንደ አሸን ፈሉ። መጻሕፍት በተገኙበት ይቃጠሉ ነበር። ፊደል የቆጠሩት ቄሶች ብቻ ከመሆናቸውም በላይ እነዚሁ የተደናገሩና ነገሮችን መሸፋፈን የሚቀናቸው ፍጥረታት በዋናነት የተጠበቡበት ነገር ቢኖር ኬክሮስ፣ ሚጣሮስ፣ ቡንዲራጊ፣ ማፊሮስ፣ አሊዮስ፣ ሂዛኒዮስ ከክፉ ሁሉ ሰውሩት የሚል የቡዳ መድኃኒት የሚሆን ድግምት ማዘጋጀት ብቻ ነበር። ስነ ጽሑፍ ደግሞ በእንደዚህ ያለ መሠረት ላይ አይደለም የሚገነባው። ከቅዱሳን ዜና መዋዕል፣ ከዘርዓ ያዕቆብና ከቅዱስ ገብሬ ረቂቅ ጽሑፎች በቀር በጥንታዊቷ ኢትዮጵያ ልቦለዶችንም ሆነ ቦታ የሚሰጣቸው የሥነ ጽሑፍ ሥራዎችን ማግኘት አይቻልም። እኔ እንደማምነው ከሆነ የባህል መካንነትን የተቋቋምነው በዳበረው ዕውቀትን በቃል የማስተላለፍ ልማዳችን ብቻ ነው። ኢትዮጵያ ውስጥ ደራሲያን የሰላምን ያህል ብርቅ ናቸው። ምንም እንኳ በታላቅ የደግነት መንፈስና ጉልህ በሆነ ስህተት ያኔ የሚታተሙትን ህትመቶች መጻሕፍት የምትሏቸው ቢሆንም በሟቹ ንጉሥ ጊዜ ብዙ መጻሕፍት አልነበሩም። ባለ 40 ገጽ በራሪ ወረቀት ልቦለድ መባል ይቻላል። በተለይ የመጽሐፉ ሲሶ የተያዘው በንጉሡ ፎቶ፣ በደራሲው ፎቶ፣ ደራሲው በሚወደው አባባል ብዙውን ጊዜ በእግዚአብሔር ዓይን መልካም ነገር እስካደረግኩ ድረስ ስላሉ ባልተኞችና ስለ ክፉ ወሬ አልጨነቅም የሚል አይነት የተለመደና የተሰለች አባባል፣ በደራሲው ምክር ለአንባቢው አንብብ ስህተቶችን እያረምኩ እንዲሁም በጎደለው እየሞላህ፣ ደራሲው በተለይ ይህንን ታሪክ በመጻፍ ምን እንዳነሳሳው በሚገልጽ መግቢያ በምስጋናና በማስታወሻ ሲሆን ታሪኮቹ ደግሞ ተራ እና ችኮ ከመሆናቸው ይባስ ብሎ መመሳሰላቸው የፍቅር ምንነት፣ የፍቅር ፍንዳታ፣ ባለ ቮልቮው ፍቅሬን ቀማኝ፣ ከጋብቻ በፊት ፍቺ፣ መልካም ሴት ዋጋዋ ከወርቅ በላይ ነው፣ አልሞትኩም አልልም፣ ልቤን መልሽልኝ፣ እምባዬ እምቢታሽን አይረታም የመሳሰሉ ርዕሶች ካላቸው ይዞታቸውን መገመት ትችላላችሁ። ቢበዛ የሚቀጥለውን ምሽት የሚከፈልበት ወሲብና የበድን ፍቅር ጓዳዎች ጉብኝት ወጪ ለመሸፈን የሚጽፉ ብስጩ ንዑሳን ቡርዣ የቁም ጸሐፊዎች የሚያሰሟቸው ከልብ የመነጩ ጩኸቶች ናቸው። የሚያስገርመው ልክ የማይረቡ የህንድ ፊልሞች ሲኒማውን ከመጨናነቅ እንደማያሰልሱት ሁሉ በራሪ ወረቀቶቹም ይቸበቸቡ ነበር። ሁሉ ነገር የእድል ጉዳይ ነው የሚለውን እምነታችንን የሚያጠናክር መጽሐፍ በራሪ ወረቀት ወይም ፊልም ሁሉ ምንም እንኳ ጥበባዊ ወይም የስነ ውበት ደረጃውን ያልጠበቀ ቢሆንም እንደ ማግኔት ይስበናል። በርግጥ ብቁ ደራሲዎች ነበሩን። ነገር ግን ስራዎቻቸው የሳንሱር አድራጊዎችን እጆች ባለማምለጣቸው ልናነባቸው አልቻልንም እንጂ ሳንሱር አድራጊዎቻችን ደራሲው ራሱ በደንብ ሊያብራራው ከማይችለው ግራ የሚያጋባ የፍቅር ታሪክ ውስጥ አፍራሽ ፖለቲካዊ መልእክቶችን ቆፍረው ማውጣት የሚችሉ አስደናቂ ፍጥረታት ናቸው። የጁልየስ ቄሳርን ታሪክ የሚያሳየው ፊልም እዚህ ሀገር ሲታይ ቄሳሩ የሚገደልበት ክፍል ተቆርጦ እንደታየ ብነግራችሁ የመቁረጥ ልክፍታቸው ምን ያህል እንደሆነ በተሻለ ሁኔታ ትረዱታላችሁ። የሌቦቹ ንጉሥ የተሰኘ ፊልም ደግሞ የግርማዊነታቸውን ዜጎች ክፉ ሐሳብ እንዳይፈጥርባቸው ተብሎ ርዕሱ ሙሉ በሙሉ ተቆርጦ ነበር። ያም ሆነ ይህ ወደ ጸሐፊያን ስንመለስ ወረቀትና ሞኝ አንድ ነው የያዘውን አይለቅም ይባላል። ስለዚህ ማን ወረቀት ላይ እጁን አስይዞ ችግር ውስጥ ይገባል? ብዕር ወደ ዕውቅናና ወደ ክብር ሳይሆን ወደ ወህኒና ወደ ሞት ሊወስድ ይችላል። የመጽሐፍ ስሜት ሽንት ቤት ሄዶ ለመጸዳዳት የመፈለግን ስሜት ማንም ሰው ሊረዳው የሚችል ስሜት ነው። ይህ ግን ምን አይነት አሰቃቂ ነገር ነው? ከነጮች ጋር መወዳጀት ጀምረሃል ማለት ነው? መጽሐፍ ካለብህ በተለመደው መንገድ መሄድ ነው። እንደ አቶሚክ ቦምብ ስለሚፈነዳ ምላሽ ያላገኘ ፍቅር የሚያወራ እርባናቢስ በራሪ ወረቀት መጽሐፍ ነው። ልጃገረዶቹን ልባቸው እስኪፈርስ አስለቅሳቸው። አነፋራቂ ታሪክ ጻፍ። ተራ ሆነህ ኑር። እንደዚህ አይነት መጽሐፍት ሞልተው ተርፈዋል። እኔም ሁሉንም እንዳነበብኳቸው እናዘዛለሁ። ከአብዮቱ በኋላ ነገሮች ተቀይረዋል። ነገር ግን ፈረንሳዮቹ በተለምዶ ምንም ያህል ለውጥ ቢኖር ሁሉም ነገር ያው እንደ ድሮው ነው እንደሚሉት አይነት ነገር ነው። ሳንሱር አድራጊው አሁንም አለ። ነገር ግን አሁን አዲሶቹን ሳይሆን የድሮውን ንጉሥ መራገም ይቻላል። የጦር ግንባር ፍቅሬ፣ ፓርቲው አይኖችን ከፈተልኝ፣ በታላቁ ሊቀመንበራችን የፍቅር እይታ ስር፣ የ1932 ጀንበር ሊቀመንበሩ የተወለዱበት ዓመት ነው። አንበጦች አናርኪስቶች ናቸው። በተገንጣዮች ደም መታጠብ፣ እናት ኢትዮጵያ ቃል ኪዳኔን ጠብቄያለሁ በሚል ርዕሶች የተጻፉ መጻሕፍት ተትረፈረፉ። ታሪኮቹም ከነበረው ሁኔታ አንጻር እጅግ ተራና ችክ ያሉ ነበሩ። በእነዚህ በልቦለድ ሽፋን በሚቀርቡ ረጃጅም ቁጣ አዘል ንግግሮች ውስጥ የነበሩት ከበድ ከበድ ያሉ የጠላት ገጸ ባሕርያትም እንደ ተለመደው አናርኪስቶች፣ አገር ገንጣዮች፣ ኢምፔሪያሊስቶችና ንጉሡ ሲሆኑ ጥሩዎቹ ሰዎች ደግሞ እነማን እንደሆኑ መገመት ትችላላችሁ። የፍቅር ታሪኮችን መጻፍ የፍቅር ዘፈኖችን እንደ መዝፈን ሁሉ የሚያስገልጽ ነው። ይሁንና አንዳንዶች አብዮታዊው ሮሚዮ አፍቃሪውን ጁልየትን ድንበራችንን ከውጭ ወራሪ በመከላከል ሂደት ለመሞት ሲል ጥሏት ሲሄድ የሚያሳዩ ታሪኮችን በማንሾኳሾክ ልባችንን ሊያስደስቱ ችለዋል። ጁልየትም ራሷም አትገድልም ወይም ሌላ በዝቅተኛ የአክራሪነት ደረጃ ላይ ያለ ሮሚዮ አታገባም። ምንም እንኳ ይሄኛው ለገሃዱ ዓለም እውነታ ቢቀርብም በምትኩ ሚሊሻዎቹን ትቀላቀልና ሲታገል የወደቀውን ሮሚዮ አርማ ታነሳለች። ማረብ ገበያቷል። ደሩሲያውያን በእውነታ ላይ የተመሰረቱ ልቦለዶችን የመጻፍ ሙከራዎችም ከሽፈዋል። የድሮ ዘውድ አፍቃሪ አሁን ደግሞ ሶሻሊስት ነኝ ብሎ ያወጀ በዓሉ ሰገድ የተባለ ደራሲ ሃሮልድ ሮቢንሰንና ማክሲም ጎርኪን በማጣመር መንግስትን የሚያሞጋግስና አናርኪስቶችን የሚያጣጥል ልቦለድ ለማውጣት ሞክሮ ነበር። ስለፍጹም ንጹህና ፍጹም ጠንካራው ካድሬ እና ዮሲፍ ጥማት ስላለባቸው ያደንዛጅ እጽሶሰኛ የሆኑ አረመኔ አናርኪስቶች የሚተረከው ቀይ ኮከብ የተሰኘው መጽሐፉ በደራሲው ላይ ስለ ዮሲፍና አደንዛጅ እጽ የሚያወሩት ክፍሎች በቀጥታ ከራሱ ልምድ የወጡ ስለመሆናቸው ጥርጣሬ የነበራቸውን የደህንነት ፖሊሶችን ምርመራ አስከትሎበታል። ምን መሰላችሁ? ደህንነቶቹ አናርኪስቶችን ጠንቅቀው ያውቋቸዋል። ስለ ሃሮልድ ሮቢንስ ግን ገና ማንበብ አለባቸው። ሌላ ብርሃኑ ዞረበት የተባለው ንጉሱን ሲያሞግስ የነበረ አሁን ግን ሟቹን ንጉስ እየተራገመ አዲሶቹን ገዢዎች የሚያዳንቅ የቀድሞ ጋዜጠኛ፣ ባጭሩ ደንበኛ ኢትዮጵያዊ ጋዜጠኛ ማለት ነው። ኢትዮጵያዊ የሆነ የሾሎኮቭን ወይም የኦሲንስኪን አይነት ታሪክ በባለ ሶስት ክፍል መጽሐፍ ለመጻፍ ሞክሮ ነበር። በድጋሚ ውጤቱ ሌላ አደጋ ነበር። በአሁኑ ሰዓት እንዲህ አይነት ታሪኮች እየጠፉና ተራ የሥራ ወዳድ ሠራተኞች፣ መሥዋዕትነትን የሚሹ ወታደሮች፣ የትጉ ካድሬዎችና የፍጹም ጥበበኛ መሪዎች ታሪኮች እየበረከቱ ነው። ችግሩ የይዘት ብቻ አይደለም፣ የአጻጻፍ ስልቱም እንደዚያው አስገራሚ ነው። የተሰለቹ ጉዳዮችና ከቶልስቶይ እስከ ኦሄንሪ እስከ ባርባራ ካርትላንድ ያሉ ጸሐፍት ሥራዎች ኩረጃ ተስፋፍቷል። ንግግሮቹ ድርቅ ያሉ ናቸው። ሴራው ያቅለሸልሻል። ወጥነት ያለው ታሪክ መጻፍ ተከልክሏል። መፈክር ማብዛት ግን ይበረታታል። ውጤቱስ? ፖለቲካዊ በራሪ ወረቀቶች ከልብ ወለዶች የተሻለ ይነበባሉ። እንደዚህ አይነት መጻሕፍትን ለጓደኛ እንደ ስጦታ መስጠት ድፍረት ተደርጎ ይቆጠራል። ጸሐፊ ነኝ ብሎ ማውራትም ጸያፍ ነው። ሌላው ዋና ችግር ደግሞ የኑሮ ውድነት ባሻቀበበት ሁኔታ፣ ደሞዝ ባለበት በሚረግጥበት ሁኔታ፣ ረሃብ የሁሉንም በር እየቆረቆረ ባለበት ሁኔታ የትኛው እንደ እብድ የሚያደርገው ቂላቂል ነው በስንት መገራ ያገኛትን ሳንቲም መልእክቱን በነጻ እና በግዳጅ በሳምንታዊ የቀበሌ የፖለቲካ ስብሰባ ላይ የሚያገኘውን መጽሐፍ በመግዛት የሚያጠፋው? ማንኛውም ተራ ኢትዮጵያዊ ገንዘቡን ያን ያህል አይጠላም፣ ወይም እንዲያው ዝም ብሎ ማንበብ አይወድም። ይህም እንግዲህ አይናውጣውን ደራሲያችንን ወይ እብድ ወይ አይኖቹንም ጆሮዎቹንም የደፈነ ተስፈኛ ያደርገዋል ማለት ነው። ለነገሩ በእውነትስ ቢሆን ሌላ አይነት ተስፈኛ አለ እንዴ? አሁን በጥያቄ ውስጥ ያለው ደራሲ ማለትም ተከሳሹ ጉጉት መሰል አይኖች ያሉት፣ በጣም አጭር፣ ጸጉሩ ሙሉ በሙሉ ሊመለጥ የተቃረበ ደቃቃ ሰው ነው። በሌላ አነጋገር ማንም እያበበና እየጎመራ እንዳለ ጸሐፊ የማያስበው አስቀያሚ ትንሽ ሽማግሌ ሰው ነበር። ምናልባት ከነዚያ ጉጉት መሰል አይኖች ጀርባ ዶስቶዮቭስኪና ጎርኪዎች ሁሉ የሚያስንቅ ብሩህ ጭንቅላት ይኖር ይሆን? ቢያንስ አቃቤ ሕጉ እንደዚያ አላሰበም። ግን ደግሞ አቃቤ ሕጉ እንደዚያ እንዳያስብ የሚከፈለው ሰው ነው። ተከሳሹ አታላይ ሰው ነው። አቃቤ ሕጉ ይህን የተናገረው ተከሳሹ ሰው ነው የማለትን ያህል ቀለል አድርጎ ነበር። ደፋር ሰው። ችግሩ ይህ ብቻ ቢሆን ኖሮ በቅዠት ውስጥ እንዲዋሽቅ እንፈቅድለት ነበር። የለም ጭራሽ ራሱን ጸሐፊ ነኝ ብሎ ማሰብ ነበረበት። ብዙዎች እንደዚያ ስለሚያደርጉ ያም ችግር አልነበረው። ሺዎች ቢጽፉም ዳሩ የተመረጡ ጥቂቶች ብቻ ናቸው እውነተኛ ደራሲዎች የሚሆኑት። ይሁንና ተከሳሹ ሕዝብ የሚያሳምጹ ጽሑፎችን ጽፏል። የልብ ወለዱ ምዕራፎች የሚላቸው በመንግስታችን ላይ በተቃጡ የሰመና ወርቅ ጥቃቶች የተሞሉ ናቸው። ለዚህም ነው ዛሬ ምንም አይነት መጣጥፍ ቃል ፊደል ታሪክ ግጥም ማስተዋሻ በራሪ ወረቀት ወይም ቅርጹ ወይም ያጻጻፍ ስልቱ የቱንም ያህል ድንቅ ወይም ውዳቂ ቢሆን ይዘቱ መንግስትንና ታላቁን ሊቀመንበር የሚሳደብ የሚያጠቃ የሚያንቋሽሽና ሌሎችንም ስለመንግስትና ስለታላቁ ሊቀመንበር መጥፎ ሐሳቦችን የሚያሳስቡ ጽሑፎችን መጻፍንም ሆነ ለመጻፍ ማሰብን የሚከለክለውን የወንጀለኛ መቅጫ ሕጋችንን አንቀጽ በመጣስ ተከሶ የብረት ቤት ውስጥ የሚገኘው ተከሳሹም በጥያቄ ውስጥ ያሉትን ሥራዎች መጻፉን አይክድም። ነገር ግን የሚናገረው የልብ ወለድ ሥራዎች መሆናቸውን ነው። የዳበረ ነው ብሎ የሚያስበው የራሱ ምናብ ፍሬዎች ብናምነው እንኳ አሁንም ቢሆን በሶሻሊስታዊ እውነታዎች ላይ በተፈጸሙ ወንጀሎች ተጠያቂ ይሆናል። ይህም በአገራችን የሚያስቀጣ ጥፋት ነው። ይሁንና በግሌ በማይረባ ሁኔታ ተጽፈዋል ብዬ የማስባቸው የጽሑፍ ሥራዎቹ በበርካታ አደናጋሪ ታሪኮች ውስጥ ከተደበቁት ጎጂ መልእክቶቹ ጋር ሲደመሩ በእውነቱ ጸራቢዮታዊ ናቸው። ከጽነ ጽሑፍም አንጻር የጸሐፊው ሥራ ቅርጽ የለሽ እዚህና እዚያ የሚረግጥ ደፋር እና በቃላት ጋጋታ የተሞላ ነው። ረቂቅ ጽሑፎቹም የተያዙት በየጊዜው በምናደርጋቸው ተቃዋሚዎችን የማጽዳት ዘመቻዎች የደህንነት ሰዎች ያልተጠበቀ የቤት ለቤት አሰሳ ለማድረግ በድንገት ቤቱ በደረሱበት ወቅት ነበር። ረቂቅ ጽሑፎቹን ልክ ጽፎ እንደጨረሳቸው ወደ ሳንሱር አድራጊዎች ሊልክ እያሰበ እንደነበር ይናገራል። ግን ማን ያምነዋል? ሩሲያዊ ወዳጆቻችን እንደሚነግሩን ከሆነ ጸራቢዮታዊ ልብ ወለዶችን በድብቅ ወደ ምዕራቡ ዓለም የመላክ አሰራር እየተለመደ መጥቷል። በተጨማሪም ተከሳሹ የማዕከላዊ የጸሐፊዎች ኅብረት አባል አይደለም። ከዚህ በፊትም ያሳተማቸው መጽሐፍት የሉትም። በእኛ አገር ተባራሪ የትርፍ ጊዜ ጸሐፊነት ተቀባይነት ባይኖረውም እሱ ግን ለመሆን ሞክሯል። ይሄ ሁሉ ምንም ተቃውሞ የሚቀርብበት ጉዳይ አይደለም። እንደምናስበው ያቀረብነው ክስ ሟቹ ንጉሥ ብሩን ወይም ብራችንን ከሚያስቀምጡበት የስዊስ ባንክ ካዝና ይበልጥ ጥብቅ የሆነ ነው። የተረገሙ ዘራፊ ስዊሶች! አቃቤ ሕግ ተከሳሹን ተገቢውን ቅጣት እንዲያገኝ ይጠይቃል። ይኸውም እጆቹ እንዲቆረጡና ከቡልጋሪያ የመጡ በእግር በመርገጥ እየተሽከረከሩ የሚሰሩ የውሃ ፖምፖች በተገጠሙበት በቆማጦ የመንግሥት እርሻ ውስጥ ለአስር ዓመት ከባድ የጉልበት ሥራ እንዲፈረድበት እንጠይቃለን። ጓድ ሻለቃ ዳኛ ተከላካይ ጠበቃው ተነሳ። ተከሳሹ ጽሑፎቹ ላይ ማብራሪያ መስጠት እንዲሁም ምንም አይነት አድሃሪ አሉባልታ እንደሌላቸውና እንዲያውም ተስፋ ያላቸው ስነ ጽሑፋዊ እንቁዎች መሆናቸውን በግልጽ ማሳየት ይችላል። እንደማስበው አቃቤ ሕጉ ያቀረበውን ክስ በማስረጃ ማረጋገጥ አለበት ከቻለ። እኔም ማምነው ያቀረበው ክስ ጥብቅነቱ አይጦች የቦጫጨቁት ወንፊት ያህል እንደሆነ ነው። አቃቤ ሕጉ ሞቅ ያለ ፈገግታ ለገሰና ጠረጴዛው ላይ ያለውን ወፍራም ረቂቅ ጽሑፍ ቸብ ቸብ አድርጎ መታው። ተነሳ። ተከሳሹን ወደ ምስክር መስሚያው ጠራለሁ። ተከሳሹ ወደ ምስክር መስሚያው ተዛወረ። እንግዲህ አቃቤ ሕጉ ጀመረ። እነዚህ አሁንም ጠረጴዛው ላይ ያሉትን ቸብ አደረገ። እንደ ሻፍት ጫማ የሚያደርገው ንጉሥ፣ ሴትየዋና ሊቀመንበሩ፣ ድቡና ቀንዱ፣ አምስተኛው ፈረሰኛ ኢትዮጵያዊ ነው ያሉ ርዕሶች ያላቸው ረቂቅ ጽሑፎች ያንተ መሆናቸውን ታምናለህ አታምንም? ርዕሶቹ የኔው ናቸው አለ ተከሳሹ ከደቃቃ ሰውነቱ በማይጠበቅ ጠንካራ ድምፅ። አዎ ደቃቃ ወንዶችና ሴቶች ደካማ ቀጭን ድምፅ ያላቸው ይመስለናል። ወፍራም ጡንቻማና ረጃጅም ወንዶች ብቻ አስገምጋሚ ድምፅ የሚኖራቸው። ሁሉም ያላለቁ ታሪኮች ናቸው። ይህ እንዴት ሊሆን ቻለ? ሐሳቡ እንደመጣልኝ ነው የምጽፈው። አንዱን ለመጀመር ሌላውን መጨረስ የለብኝም። የጻፊዎች ህብረት ሊቀመንበር ሪሳሪስን አናገረው ነበር። እናም ይህ ያንተ ተግባር ያልተለመደ አሰራር እንደሆነ ነው የነገረኝ። እሱ እንደሚለው ጻፊ ማለት ልክ ሹራብ ስራ እንደምትወድ ሴት ማለት ነው። ሌላ ነገር ለመስራት በመጀመሪያ የጀመረችውን ሹራብም ይሁን ሌላ መጨረስ ይኖርባታል። ትስማማለህ? ከኔ ጉዳይ አንፃር አልስማማም። በርካታ ታሪኮችን በአንድ ጊዜ ጎን ለጎን መጻፍ እችላለሁ። አንዱንም በቅድሚያ ሳትጨርስ? ቀስ በቀስ ጨርሰዋለሁ። መቼ ነው የምትጨርሰው? መጻፍ የጀመርካቸውን ሳትጨርስ እንደምትለው ለሌላ 10 ታሪኮች ሐሳቡ ቢመጣልህስ? አቃቤ ሕጉ ደቃቃውን ሰው ለማጣጣል እየሞከረ ቢሆንም ሰውየው ግን እንደተረጋጋ ቁጭ አለ። ጊዜያቸው ሲደርስ ሁሉንም እጨርሳቸዋለሁ። ደንበኛ የጻፊ መልስ መሆኑ ነው መሰለኝ አለ አቃቤ ሕጉ እያፌዘ። ለምንድን ነው መጻፍ የምትፈልገው? የመጻፍ ፍላጎቱ ስላለኝ ማድረግ ያለብኝ ነገር መስሎ ይሰማኛል። ለእንደኛ አይነቶቹ ምስኪን ፍጡራን የእውቀት ብርሃን ለመፈንጠቅ ነው? አይደለም። ፖለቲካዊ ወይም ማህበራዊ መልእክቶችን ለማስተላለፍ? አይደለም። መጽሐፍቱ መሸጥ ከቻሉ ገንዘብ ለማግኘት? አይደለም። ታዲያ ለምንድን ነው? አቃቤ ሕጉ በመበሳጨት ጠየቀ። የምጽፈው ጻፍ የሚል ስሜት ስላለኝ ነው። ካልጻፍኩት የአእምሮ ረፍት አይሰማኝም። ሰዎች መጽሐፎቼን አመንበው ከተደሰቱ ያ እኔንም ያስደስተኛል። ይሁን እንጂ ሰዎችን ለማስደሰት ወይም ለፕሮፓጋንዳ ብዬ አልጽፍም። በዚህ ሥራ ዘርፍ ውስጥ ያሉ የተካኑ ሰዎች እጅግ በርካታ ናቸው። እኔ የምጽፈው የራሴን ነፍስ ለማርካት ነው። እያወናበድክ ነው። ከገንዘብ ጋር የሚያያይዛቸው ምልክት ወይም ስያሜ እላያቸው ላይ ለመለጠፍ የሚያስቸግሩ ውስጣዊ ስሜቶች በእርግጥ አንዳንዶቹን ግራ ያጋባሉ። መጽሐፎች ቢሸጡም ባይሸጡም ግድ እንደማይሰጥህ እየነገርከን ነው? ቢነበቡም ባይነበቡም? ሰዎች ቢያነቧቸው ደስ ይለኛል፣ ባያነቧቸውም። እኔ ግን መጻፍ አላቆምም። የምጽፈው በቀዳሚነት የራሴን ነፍስ ፍለጋ ነው። ብቸኝነትን ፍለጋ ነው? ግለኛነት ነው? ምናልባት። ግን ማንስ ቢሆን ይህ ሙሉ ለሙሉ አሉታዊ ነገር ነው ማለት ይችላል እንዴ? እኔ እችላለሁ፣ እኛ እንችላለን። ገንዘብ ለማግኘት ወይም መልእክት ለማስተላለፍ የማይጽፍ ጸሐፊ እንግዳ የሆነ ነገር ነው። እሺ፣ የፍቅር ታሪኮችስ? ተከሳሹ ጠየቀ። ፍቅር ራሱ ፖለቲካ ነው። የፍቅር ታሪኮች የሚጻፉት በቡርዣዎች ሲሆን የሚያስረግጡትም ጠባብ ስሜቶችንና መመጻደቅን ነው። አብዮታዊ ጸሐፊ ግን የሚያተኩረው ፖለቲካው ላይና የፍቅረኞቹ ቁርጠኝነት ላይ ነው። ያንተ ታሪኮች ግን የፍቅር ታሪኮች አይደሉም። እንዴት እንደዚያ ማለት ትችላለህ? ድቡና ቀንዱን የጻፍኩት እንደ ፍቅር ታሪክ ነው። እንዲያውም ወደ አንተ ታሪኮች እንምጣ። አሁን የጠቀስከውን ታሪክ ውሰድ። የፍቅር ታሪክ ነው እያልክ ነው?
አዎ።
እስኪ እባክህ ታሪኩን ባጭሩ ንገረን። ጽሑፉ በቀዝቃዛ ቦታ ይኖር የነበረና በአካባቢው ባለው ነገር እየተሰላጨ የመጣን ድብ ታሪክ የሚተርክ ነው። አዳዲስ ቦታዎችን ማየት፣ አዳዲስ አገሮችን መጎብኘት፣ አዳዲስ እንስሶችን መተዋወቅ ፈለገ። ስለዚህ ዜብራ ወደ ተባለ አገር ተጓዘ። በጫካ ፍየሎች ወደ ተሞላ ተራራማ ቦታ እንዲሁም በበርካታ እንስሶች ወደ ተሞሉ ሜዳዎችና በረሃዎች ሄደ። በሄደበት ቦታ ሁሉ ያየውን ነገር እየወደደ እዚያው መቀመጥ ፈለገ። ግን በሆነ መንገድ እሱን ለመቀበል አንዳች አይነት ግድየለሽነት እንዲያውም ተቃውሞ ሁሉ እንዳለ ደረሰበት። አንድ ቦታ አንዲት ውብ ላም የጋብቻ ጥያቄውን ተቀብላው ነበር። ነገር ግን እንድታገባው ከፈለገ ቀንድ ሊኖረው እንደሚገባ ነገረችው። ስለዚህ ብድግ ብሎ ቀንድ ፍለጋ ሄደ። የቀረው ታሪክ እንዴት ለቀንድ ጥላቻ እንዳዳበረ ይተርካል። اندیت کند کانورو به حالان که حیوت از چگاری اندوانه چبت نم تاریکو اندیت ودم تابت کز کز زاگر لمن ملس اندت اگده ده بماسایت باس از زنیونی تایی دمت دمال باید چروی هونو انا ایتو گانو یه فکر تاریک انتو اکا بی گو بهتر تاری دمستا یکا بلا موانا با دبو محکر یاد لوگن یونت لفکر سیل کند لما بکر سکای وست لما لفیه نبرو زگی جونت ازیا بو علی در رسبت چگرولو بزی انجت یمی بلا اجک اساس زنی بوانه تاریک وست یه تتکادلو کفلوش ناچو سلزی یه فکر تاریک انجی لیلا منم نگر ایدن لما یال کنو این انگری اند فکر تاریک نیس آف کت اشی اهون دگمو انه یه یه فکر تاریک نو یم متلو تاریک لای مابراری اند ست فکاده دبو کل داریا با میبال بوتا اندم منور نیس آف کو لمانو یه بوتا ایت نو میگنیو مناباوی بوتا نو لمن دنو دبن اندوان ناگ هز سباهری مرد کو دب تلق سوغرام کرفافان نا ادگنیا فطرت نو چکن گن اساس زنی گب گبا افکاری گن دگمو گدای یهونه اکفی اللون بس تو تفتر اوست برکات تاس گررام یهونو تک آرنو چار لبت نو اونه تم من دیتی اس گررمان حالا اکبه گوت اگستون چرسو استی کمکن ناون زیگان ناکومو دبو روسیان اندی وکل ایدلم ایتاسفو ایدلم کل داری از سایبریا لمالت فلگه ایدلم ایدلم زیبرا ایتسنیون اگر زیبرا چک نویل کن زیبرا چک دوب چک چک چکسلواکیا یتای کانی ایتشال سفایل مناب نویل کندوم ی افریکا کندن وکلو نیکومو کندیم میکومو کبری چنکلات لائنو یه دبو وده کسکاز اگر و ممالس یانارکیستو چن وده جو چاچن روسیاویان اگر اچن لکو سیو تو یه مایت حلمنو میمسلو هرک زیرائی بلو گیتا ہے تکساشو تکاومه انی تکابزو مونه سای گبزو لمیمتون گرو چاچن سنمگواری گودلو بحری آسای چاراو کم یه چاکا فیلو چاگر مالت افغانستانن مالت نو ایدلم اندزیان بیبالو ناگر علاو کهوم اشی سیتی یو آن نالیک آن بروی تسنیون تاریک هنن نوسد یه ننم یه فکر تاریک نو بلهنه ایساف کهو بدک کل یه فکر تاریک ایدلم سل اند یه نگد درجت لیک آن برن نا یه درجتون بیرو سلم متاز اداسیت یه میارا تاریک نو هلتو تنگا گروه آو کهوم نگرگن با هلتو هیوتوست بمیگگات تموات چو نگروچ یه چه گروچ چا چون تمساسا اینت لماسا ید مکر ریالو یه هب تامن مکران نا ایده هاسیتن دستن یاند اندی هم یه چه گروچ چا چون لیوند بمکا کلا چو یالو لی وگر یه مایشل کفتتن نا تکار نو یه مدب تگل نو ویس هب تامو چن من لمامت نو یه تینیانم نگر یه دگف قوید اللم ሁለቱም የሁኔታዎች ሰለባዎች መሆናቸውን ለማሳየት ብቻ ነው ሞከርኩት ሀራም በብለ ያሰብከ ነው ሀብታም ወይም ድሃ ሁላችንም ወንድማማቾች ነን እኔም ለው ሀብታምም ሆነ ድሃ ሁላችንም የሰው ዘር ነን ሁላችንም ያለንበት ሁኔታ ውጤቶች ነን አንዳችን ሌላችንን እንገድል ይሆናል አንዳችን ሌላችንን መግደል ይኖርብንም ይሆናል ነገር ግን አቁ ሁላችንም የሰው ዘር መሆናችን ነው መደብ የለሽ የሰው ልጅ መጥፎ ጉዳይ ነው አድሃሪ ሁሉን አቀፍ የሆነ የሰው ዘርን መሻት ለኔ አውንታዊ ነገር ነው የሚመስለኝ እና ታዲያ ታሪክ ውስጥ ያለችው ሴትዮ ከኢትዮጵያ ጋር ተመሳሳይነት ያላት ባጋጣሚ ነው ታሪኩን በደንብ ካነበብከው የጽዳት ሰራተኛ የሆነች ሴት ኢትዮጵያ ልትወክላት ይችላል ሊቀመንበሩስ ለምንድን ነው ዳይሬክተር ያላደረከው ወይም ስራ አስኪያጅ ለምን ሊቀመንበር ሆነ አላውቅም ራሱ ግዚያዊ ነበር ምናልባት ሊቀመንበር ቢሆን የበለጠ ያስፈጻሚነት ደረጃ ያለው ሀብታምና ስልጣን ያለው ሰው አይነስ ስሜት ይሰጣል በሚል ነው ይሰጣል እንደሚሰጥም ታውቀዋለህ። ለዚያም ነው የመረጥከው። እሺ፣ አምስተኛው ፈረሰኛ ኢትዮጵያዊ ነው የሚለውንስ እሱስ ምን አይነት ታሪክ ነው? በህዝቦችና በባህሎች መካከል ያለውን ልዩነት የሚነካካ ጥንታዊ የጦርነት ታሪክ ነው። አምስት ፈረሰኞች ከአምስት አፍሪካ አገራት የባሪያ ንግድን ለመዋጋት ይቁጣጣሉ። አምስተኛው ፈረሰኛ ከኢትዮጵያ ይወጣል። ታሪኩም በመካከላቸው ባለው ግንኙነትና በጀብዶቻቸው ዙሪያ የሚያጠነጥን ነው። መጽሐፍ ቅዱስ ታነባለህ አንዳንድ ጊዜ? በዮሐንስ ራእይ ውስጥ አምስተኛው ፈረሰኛ የሞት ተምሳሌት እንደሆነ ታውቃለህ? ያንን አላስታውስም። ርዕስህ እንደሚለው ሞት ኢትዮጵያዊ ነው እና ግን ታሪኮችህ መልእክት እንደሌላቸው ትናገራለህ። የዳበረ ምናብ ያላቸው ሰዎች አንድን የጽሑፍ ሥራ ደራሲ ካሰበው በላይ ከበርካታ ትርጉሞች ጋር ሊያያይዙት ይችላሉ። አድሃሪ ምናበ ህሊና ተረቶችንና ምሳሌዎችን፣ ሽርደዳዎችንና አሉባልታዎችን ሁሉ ውስጥን በማሰስ ሽፋን በመጠቀም መንግስት ሊገለበጥበት ይችላል ሲል አቃቤ ሕጉ ኃይል በተሞላበት ሁኔታ መለሰ። እሺ፣ ሻርት ጫማ የሚያደርገው ንጉስ የሚለውስ የድሮው ንጉስ መሆኑ ነው ሲል በጥያቄው ኩንተል አደረገው። እሱን ሊያመለክት ይችላል። ነገር ግን ታሪኩ ውስጥ ያለው ንጉስ ሁሉም ነገር አለን ብለው የሚያስቡ ግን መጨረሻ ላይ ሁሉ ጊዜ ተጨማሪ ነገር የሚፈልጉ ሀብታሞች ተምሳሌት ነው። የምድራዊ ሀብትን ባዶነት የሚያሳይ ታሪክ ነው። በታሪኩ ውስጥ ንጉሱ እጅግ በጣም ሀብታም ነው። ስልጣን አለው፣ ግን አጭር ነኝ ብሎ ስለሚያስብ ደስተኛ አይደለም። ሻፍት ጫማ ያደርጋል። ነገር ግን ይሄ ያለበትን የዝቅተኛነት ስሜት መፍትሄ አይሰጠው። ከዚያም ረጃጅም ሰዎችን ሁሉ ማጥፋት ይጀምራል። ይህ የረጃጅም ሰዎችን አመጽ ያስነሳበታል። አስቂኝ ታሪክ ነው። አቃቤ ሕጉ አላገጠ። ከአሁኑ ጊዜ ጋር ምንም ግንኙነት የለውም ትላለህ? በአሁኑ ሰዓት ያለ ንጉሥን የሚያሳይ ባለመሆኑ ግንኙነት የለውም። በአሁኑ ሰዓት ስላለ ችግር ከሆነ ግንኙነት ይኖረዋል። ካልጻፍካቸው የምትሞት የሚመስል ታሪኮች እንግዲህ እነኚህ ናቸው። ያን ያህል ሜሎድራማዊ አይደለሁም፣ ግን ታሪኮቹ እነኚሁ ናቸው። አሁን ገበያ ላይ የሚገኙት ልብወለዶች ብስለትና ጥልቀት የሌላቸው ናቸው ብለህ ታስባለህ? የመጽሐፍ ሐያሲ አይደለሁም። አንብበሃቸዋል? ጥቂቶቹን። የወደድከው አለ? የጎርኪ መጽሐፍት ትርጉሞች ጥሩ ናቸው። ወጥ ስራዎችን በሚጽፉ ደራሲያን ከተጻፉት መሃልስ ከኢትዮጵያውያን ደራሲዎች በንጉሱ ዘመን ስለነበረው የኑሮ ሁኔታ የሚያወራውን ፍቅር እስከ መቃብር የሚለውን ወድጀዋለሁ። ስለ አዲሱ ስርዓት ከሚያወሩ መጻሕፍትስ? አቃቤ ሕጉ ወደ መለመን እየተቃረበ ነበር። ምንም የወደድኩት የለም ሲል ተከሳሹ ድርቅ ብሎ ወኔ በተሞላበት ሁኔታ መለሰ። ከራስህ መጻሕፍት በቀር ሲል አቃቤ ሕጉ አስቀያሚ በሆነ ሁኔታ መለሰለት። የራሴን ጽሑፍ ለመገምገም ተመራጩ ሰው እኔ አይደለሁም መለሰ ደቃቃው ሰው። ራስህን ከፖለቲካ አንጻር እንዴት ትገልጸዋለህ? ሌሎች ሰዎች ራሳቸውን ፖለቲከኛ ነን በሚሉበት መጠን ፖለቲከኛ አይደለሁም፣ ነገር ግን ታማኝ ዜጋ ነኝ። አብዮቱን ትደግፋለህ? ግብርና መንግስት የሚጠይቃቸውን ሌሎች መዋጮዎች ሁሉ ከፍላለሁ። አብዮቱን በማወደስ የጻፍከው ጽሑፍ አለ? የለም። ለምን? ከኔ በተሻለ ሁኔታ ያንን መስራት የሚችሉ በቂ ጋዜጠኞችና ጸሐፍት አሉ ብዬ ስለማሰብ። ተዋከህ ያን ያህልማ አይናፋር አትሆን። አንተ ዮናስ ስዩም እኮ ታላቅ ደራሲ ነህ። በርካታ በዝግጅት ላይ ያሉ መጻሕፍት ያሉህ ጸሐፊ፣ ጥልቀት ያላቸውና ስሜት የሚነኩ ታሪኮች ጸሐፊ፣ የምሁርነት አጻጻፍ ስልት ያለህ ጸሐፊ። ግን ጥቂት መስመሮችም ቢሆን እንኳ ምንም መንግስታችንን የሚደግፍ ነገር አልጫርክም። ይህ እንዴት ሊሆን ይችላል? ልቦለድ መጻፍና ፖለቲካዊ ዘት ያላቸውን ጽሑፎች መጻፍ ብዙውን ጊዜ የተለያዩ ነገሮች ናቸው ተብሎ ነው የሚታሰበው። ተሳስተሃል አካቤኩ መለሰ። ያሉን ምርጥ የፖለቲካ ስራዎችና የፕሮፓጋንዳ ጽሑፎች የተጻፉት እጅግ ያልተለመዱ አይነት ልቦለደችን በሚጽፉ ደራሲያን ነው። ምንም እንደዚያ አይነት ነገር ያልጻፍከው ለምን እንደሆነ ልንገር። አብዮታችንን ስለማደግፍ ነው። ጸረ አብዮታዊ ታሪኮችን እና ተረቶችን በመጻፍ ጊዜ ስላጠረህ ነው። ስለ ፍቅር ታሪኮችና ስለ ሰው ልጅ የማይጨበጡ ወሬዎችን በማውራት ልታታልልን አትችልም። እንደ ድል ሆኖ ረቂቅ ጽሑፎችህ በጊዜ ተይዘዋል። መቼም ቢሆን አይታተሟትም። መቼም አይታተሙም። እንዲያውም ከዚህ በኋላ መጻፍ እንዳትችል ብትደረግ ተገቢውን ቅጣት አገኘህ ማለት ነው። ጨርሻለሁ ጓድሽ አለቃ ዳኛ። የምትለው ነገር አለ?
ዳኛው ተከላካይ ጠበቃውን ጠየቀው።
አለኝ ክቡር ዳኛ መለሰ ጠበቃው። ተከሳሹ ጊዜ ቢሰጠው ስለ አብዮቱ ቆንጆ ቆንጆ ስራዎችን መጻፍ ሊማር የሚችል እውነተኛ ጸሐፊ ነው። እድሉ ሊሰጠው ይገባል። የአጻጻፍ ስልቱም ጥሩ ነው። መቼም የታሪኩ ቅርጽ እኮ የይዘቱን ያህል አስፈላጊ ነገር ነው። ነጻ ሊወጣ ይገባል ብዬ አስባለሁ። ግን እንዲያው ክቡር ዳኛ ከዚህ የተለየ የሚያስብ ከሆነ ምንም እንኳ እንደዚህ አይነት ጉዳይ ሲያጋጥም ሕጉ የሁለቱንም እጆች መቆረጥ የሚጠይቅ ቢሆንም በአሁኑ ሰዓት እንዲህ አይነቱን ቅጣት መወሰን በኋላ በአገራችን ላይ ክፉ ጥላ በመጣል ጉዳት ያመጣብናል። ለምን?
ዳኛው አቋረጠው።
ቄሶችና ሙፍቲዎች የአገር መሪዎች እየሆኑ ያሉበት የተረገመ ጊዜ ላይ ነው የምንገኘው። ጎረቤታችን አገሩ በእስላማዊ ሕግና ሕገ መንግሥት ስር እንደምትተዳደር አውጆ በግራና በቀኝ በማዕከል ሳይቀር እጅና እግር እየቆራረጠ ያለበት ሁኔታ ነው። ዓለም ሁሉ እያወገዘው ነው። እኛም የእሱን አይነት እርምጃ ከመውሰድ መቆጠብ አለብን። አንድ አመፀኛ ደራሲን የተረገመ እጆቹን ካልቆረጥክለት በቀር በተገቢ ሁኔታ ልትቀጣው አትችልም። ማንም ኢትዮጵያ ውስጥ ያለ ደራሲ መሆን የሚፈልግ ሰው መቅረጸ ድምፅ ለመግዛት አቅሙ የለውም። እጆቹን ትቆርጥለታለህ፣ መሞንጨሩን ያቆማል። አክራሪ ሙስሊሞች እጅ እግር መቁረጥን ይጠቀሙ ይሆናል። አንዳንዴም የጅምላ ጭፍጨፋን ይጠቀማሉ። እነዚህ ሰይጣኖች ተጠቀሙበት ብለን እኛ ልንተወው ነው? እጅ እግር የመቁረጥን መብት በብቸኝነት እንዲጠቀሙበት የምናስረክባቸው መስሎህ ከሆነ እየቀለድክ መሆን አለበት። የቀረበው ክስ ግልጽ ነው። ይህ ከሃዲ ፍሪላንስ ደራሲ ነው። የአቃቤ ሕጉ ጥያቄ ተቀባይነት አግኝቷል። ፍርዱም የእጆቹ መቆረጥና የአስር ዓመት ከባድ የጉልበት ሥራ ነው።
ተከሳሹ በጸጥታ በብረት ቤቱ በኩል ችሎቱን ለቆ ወጣ። ምስኪን፣ ምናልባት መቅረጸ ድምፅ የመግዛት አቅሙ ይኖረው ይሆን? ወይ አምስት ታሪኮችን ባንዴ ለመቅረጽ አምስት መቅረጸ ድምፆች! ሐዘኔታ የሌለው አረመኔ ብላችሁ አሰባችሁ እንዴ? ያለ ሁለት እጆቹማ በቃ የለየለት ጎዶሎ ይሆናል ብሎ ሹክ ያለኝን የችሎት ተመልካች ታዲያ ምን ልትሉት ነው?